ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ግንቦት 4 ቀን 191 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 4 ቀን 2012 ዓመተ ምህረት ነው። በዛሬ ዝግጅታችን በቅድሚያ ብዙሃኑ የኢትዮጵያ ህዝብ ኩምሽሻለውን ወያኔ በምንም ማጠየቂያ ተመልሶ አይቀበለውም። የትግራይ ህዝብም ትግራይ ቅኝትን ያዘን ግንጣላን መቼም አይቀበልም። የዘረፉትን ቢሊዮኖች ይዘው ከቻሉ ስደት አለያም ንስሐ ብቻ ነው የሚያዋጣቸው ብንል ተገቢ ነው። ጥራዝ ነጠቁ ግንቦት 20ን አድናቂው ኮሎኔል እንደፈካራም ሲደናገር በር ካልከፈተላቸው በቀር የወያኔ መንፈራገጥ ለመላላት ብቻ ነው። ተንጋሎ የተፋ በራሱ ላይ ከፋ በሚል ርዕስ የቀረበ የዕለቱ ሐተታ ነው። በማስከተል
ለብዙ የፖለቲካ ቡድኖች በተለይም ብዙ ተስፋ ሰንቀው ወደ ሀገር የጎረፉት ድርጅቶች ፈታኝ ወቅት ላይ እንደወደቁ ግልጽ ነው። ህዝብን በታደሰው ወያኔ ስር ተዳደሩ ብለው ሊሰብኩ ነው ወይስ ሌላ አማራጭ አላቸው? ኢሃፓ መደመርን በቅጡ ሳጠኑ መወሰን አደጋለው ብሎ የመከረውም ለዚህ ነው።
ኮሎኔል ሹም ስልጣን የያዘ አካባቢ በፍኖተ ዴሞክራሲ ተላልፎ የነበረ ጽሑፍ ሲሆን በመጨረሻም በዚህ ጎን መነሳት ያለበት ሌላ ነጥብ ጋዜጠኛነትን ይመለከታል። በአገራችን ዘንድሮ ጋዜጠኛ መሆን ያው እንደ ፖለቲከኛ ምንም ዕውቀትንና ስልጣናን የማይሻ መስክ ተደርጎ ተወስዷል። የጦር ሰራዊት መድፈኛው፣ የደህንነቱ ሰላይ መኮንን፣ ነጋዴው፣ የደርግ እስክስታ መቼና ጮቤ ረጋጭ ሁሉ ጋዜጠኛ ነኝ ብሏል። የወያኔ ጉዲፈቻዎች፣ የአረብ ጌኛዎችና ሁሉ ኬኛ ኬኛ በሚል ርዕስ በሐማቱማ የቀረበው ጽሑፍን ሰባተኛ ክፍል አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና። የገዢው ፓርቲ ተወካዮች የኢትዮጵያ ኢኮኖሚ በ2013 ዓመተ ምህረት በ8.5 ከመቶ እንደሚያድግ በወያኔ ኢህአዴጉ ፓርላማና በሌሎች መድረኮች በመተርተር ላይ ቢሆኑም የኮሮና ቫይረስ ስርጭት በፈጠረው ቀውስ ምክንያት ኢኮኖሚው ከፍተኛ ችግር ውስጥ እንደገባና ተራ ቀጥፈት መሆኑን ባለሙያዎች አጋልጠዋል። ከኮሮና ቫይረስ ጋር ተያይዞ በኢኮኖሚ በኩል የሚደርሰው ቀውስ ከዚህ በፊት ተገኘ የተባለውን እድገት ወደታች የሚጎትት መሆኑንና እንዲሁም ከዓመት በፊት ከድህነት በታች የሚኖሩት ሰዎች ቁጥር ከ26 ወደ 31 ሚሊዮን ከፍ እንደሚያደርገው ባለሙያዎቹ ጠቅሰው ኢትዮጵያ እዳ ውስጥ የተነከረች እንደመሆኑ መጠን ምንም እንኳን አንዳንድ አበዳሪዎች የእዳ ጊዜን በማራዘምም ሆነ እዳውን በመቀነስ ትብብር ለማድረግ ቢጥሩም ከዳው ከፍተኛነት የተነሳ ለመክፈል ከባድ ችግር ይገጥማል ብለዋል። ኢትዮጵያ እዳዋን መክፈል የማትችልባቸው ምክንያቶች የተለያዩ ናቸው። የውጭ ምንዛሪ ለውጥ መጠን በጣም ደካማ ነው። በአሁኑ ወቅት የአንድ አሜሪካ ዶላር በባንክ በ33 ብር ከ53 ሳንቲም ሲመነዘር ይህም የኢትዮጵያ ብር ባለፈው አመት ከነበረው ዋጋ ከ15 እስከ 17 ከመቶ ዝቅ ብሎ ይታያል። የውጭ ምንዛሪ የማታገኝበት ሁለተኛው ምክንያት ደግሞ የውጭ ምንዛሪ የሚያስገኙ የተለያዩ የሀገሪቱ ክፍሎች ክፉኛ በመጎዳታቸው ነው። የኢትዮጵያ አየር መንገድ የሚያገኘው አመታዊ ገቢ በ550 ሚሊዮን ዶላር ቀንሷል። እንዲሁም በዚህ አመት ውጭ የተላከው የእርሻ ምርት ያምናውን 20 ከመቶ ብቻ በመሆኑ ከበጀት አመት እስካሁን ባሉት ጊዜያት 132 ሚሊዮን ብር ኪሳራ እንደገጠመው መረጃዎች ያረጋግጣሉ። በሶስተኛ ደረጃ የቱሪስት እንቅስቃሴና ኢንዱስትሪ ምርቶች በከፍተኛ ደረጃ በመቀነሳቸው የሀገሪቱን የውጭ ምንዛሪ ክምችት ጎድተውታል። አራተኛ ደረጃ የውጭ ሀገር በተለይ በመካከለኛው ምስራቅ አካባቢ የሚኖሩ ኢትዮጵያውያን በኮሮና ቫይረስ ምክንያት ከስራ መውጣታቸውና ገበያቸው በመቀነሱ ምክንያት ዜጎች ከውጭ ሀገር ለዘመዶቻቸው የሚልኩት ገንዘብም 20 በመቶ እንደቀነሰ ባለሙያዎች አብራርተዋል። እነዚህ ሁሉም የሚያመለክቱት የኢትዮጵያ ኢኮኖሚ ከፍተኛ ችግር እንደሚገጥመው ሲሆን የገዢው ፓርቲ አባሎች ለፖለቲካ መጠቀሚያ የሚያካሂዱት ቅስቀሳ ማንንም ሊያሳምን አይችልም ተብሏል። ባለፉት 24 ሰዓታት በተደረጉ 6630 የላቦራቶሪ ምርመራዎች 164 ሰዎች የኮሮና ቫይረስ የተገኘባቸው መሆኑን እና በቫይረሱ የተያዙትም አጠቃላይ ቁጥር ወደ 2670 ማሻቀቡን ሐሙስ ሰኔ 4 ቀን የተሰጠው ዕለታዊ የጋራ መግለጫ አስታውቋል። ቫይረሱ የተገኘባቸው ሰዎች 117 ወንዶችና 67 ሴቶች ሲሆኑ የእድሜ ክልላቸው ከ1 እስከ 92 ዓመት የሚደርስ ነው። ከአንዱ በስተቀር ሁሉም ኢትዮጵያውያን ናቸው። የኮሮና ቫይረስ ገባ ከተባለ በመጀመሪያው ሁለት ወራት የተመዘገበው ቁጥር 250 የነበረ መሆኑንና በያዝነው ወር ቁጥሩ በ10 እጥፍ የጨመረ መሆኑን ዕለታዊ መግለጫው ይፋ አድርጓል። በጤና ሚኒስቴርና በህብረተሰብ የጤና ኢንስቲትዩት እየተሰጠ ባለው ዕለታዊ መግለጫ የሚቀርበው የምርመራዎች ውጤት በሽታው በህብረተሰብ ውስጥ ምን ያህል እንደተስፋፋ አያሳይም በማለት ሲናገሩ የነበሩ ክፍሎች አሁንም የላቦራቶሪ ምርመራው መጠን ከ8 እስከ 9 እጥፍ በመጨመሩ በሽታው የተያዙ ሰዎች ቁጥር ጨመረ እንጂ በህብረተሰብ ውስጥ ያለው ቁጥር ከዚህ እጅግ የጎላ ሊሆን እንደሚችል ይገምታሉ። ረቡዕ ሰኔ 3 ቀን የፌዴሬሽን ምክር ቤት ተብየው የይስሙላ ምርጫ እንዲራዘም ያስተላለፈውን ውሳኔ ያገዛዙ አጋር የነበሩትና አሁንም ራሳቸውን በተቃዋሚ የፈረጁት ድርጅቶች ያልተቀበሉት መሆኑን ባወጡት መግለጫ አስታውቀዋል። ኦነግና ኦፌኮ በእንግሊዝኛ ቋንቋ ባሰራጩት የጋራ መግለጫ የፌዴሬሽን ምክር ቤት ውሳኔ ህገወጥና ተቀባይነት የሌለው ከመሆኑም በላይ ህገ መንግስቱን የሚጥስና ሀገሪቱን ሰላምና ደህንነት አደጋ ላይ የሚጥል እርምጃ ነው ብሎታል። በየአምስት ዓመቱ ምርጫ መካሄድ ያለበት መሆኑ በህገ መንግስት ተብዬ የተቀመጠ መሆኑን ድርጅቶቹ በመግለጫቸው ጠቅሰው ከመስከረም 30 በኃይል ስልጣን ለማስረዘም የሚያስችል ምንም አይነት የህገ መንግስት አግባብ በሌለበት ሁኔታ ምክር ቤቱ የፌደራልና አካባቢ አካሎች በስልጣን ላይ መወሰኑን አጥብቀን እንቃወማለን ብለዋል። ራሱን የኦጋዴን ነጻ አውጪ ድርጅት በማለት የሚንቀሳቀሰውም ድርጅት ባወጣው መግለጫ በኮሮና ቫይረስ ምክንያት የይስሙላ ምርጫ ቢራዘምም ገዢው ፓርቲ ከተቃዋሚ ድርጅቶች ጋር ተመካክሮ መፍትሄ ማግኘት ሲገባው ለብቻው መወሰኑ በፖለቲካው ሁኔታ ላይ አደጋ የሚያመጣ ከመሆኑም በላይ የዴሞክራሲውን ምህዳር የሚያጠብና የሀገሪቱን ጸጥታና ደህንነት አደጋ ላይ የሚጥል ነው ብሏል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
Manana, manana.
ጋሎ የተፋ በራሱ ላይ ከፋ አምባገነኖች የራሳቸውን መቀበሪያ ጉድጓድ ይቆፍራሉ። የሰው በላ ስርዓት አድናቂዎችም መሰቀያ ገመዳቸውን ይሸጣሉም ተብሏል። የኦህዴዱ ኮሎኔል የራሱን ጉድጓድ ራሱ ሲቆፍር ሁለት አመት አልፎት ይህ ነው በማይባል ጥንቅት ገብቶ በይፋ ህገወጥ በሆነ መንገድ አገዛዙን ሊቀጥል በወያኔ ኢህአዴግ ፓርላማ ተብዬ የከብቶች ማጓሪያ አማካኝነት አጸድቋል። በራሳቸው ህግና ስሌት የሹሙም የፓርላማውም እድሜ ማለቂያው ላይ ነው። ግን በሞላ አፍሪካ እያየን እንደመጣ ነው ህገ መንግስት ያሉትን ሳይቀር ጥሰውና ሽረው የስልጣን እድሜያቸውን ማራዘም ልምዳቸው ሆኖ ይገኛል። ኮሎኔሉ ወረርሽኙን ተጠቅሞበታል። ቢያ፣ ሙሰቪኒ፣ ካጋሜ፣ ኮንዴ ወዘተ ህገ መንግስት ያሉትን በቀጥታ ሽረው በስልጣን እስከዛሬ አሉ። ይህ በግልጽ እየታየ ግን የአሜሪካ ቡችሎች የሆኑትና አምባገነኖች የአሜሪካ ተቋሞች ዓለም አቀፍ የቀውስ ቡድን ወይም ኢንተርናሽናል ክራይሲስ ግሩፕ አይነቶቹ ዴሞክራሲያዊ ሽግግር እየተካሄደ ነው ብለው ሊያሞኙን ሊያደናግሩን እየጣሩ ናቸው። ግዴታና ኃላፊነትን መጣስ መርሳት ወንጀል ነው። ታሪክ መሰረዝም ይመጣል የጥፋት ጥፋት። በህዝብ የተመረጠ መንግስት ለምሳሌ የህዝብን ደህንነት መጠበቅ ዋናው ግዳጁ ነው። አምባገነኖች ግን ማንንም ስላልመረጣቸው ህዝብን አፍኖ ሰንጎ ጨቆኖ ከመግዛት ውጭ ምንም ኃላፊነትና ግዳጅ የላቸውም። ለፍላፊ ኮሎኔል ጸረ ህዝብ ገንጣይ ዘረኞችን በህዝብ ላይ አምጥቶ ያስተማራው ራሱ ነው። የህዝብን ደህንነት ሳይሆን ስቃይ እውን ለማድረግ ተንቀሳቅሷል። አማራውን በገፈሽቷል። ጌዲዮችን በሚሊዮን አፈናቅሎ ለሞትና ችግር ዳርጓል። አፋሮችን በጅቡቲ ኢሳ ሚሊሻዎች አስጠቅቷል። ለሱዳን የሰጡትን መሬት ሊያስመልስ ቀርቶ ተጨማሪ መለገሱም ተጋልጧል። ለሀገራችን ወዳጅ ሊያፈራ ቀርቶ ከሱዳን ሳይቀር ጠብላይ ነው። ግብጽን በሌላው አቅም ሊያስፈራራም ይከጅላል። ኃላፊነት የጎደለው ከንቱ አገዛዝ ጽንፈኞቹን አምጥቶ በህዝብ ላይ ከነሚንጫቸው ሲለቅ ዞሮ ተመልሶ ይህ የሚያስጠቃው መሆኑን መገንዘብ አልቻለም። ያው ሳይወል ሳያድር ብዙም ሳይቆይ ባለሚንጫዎቹም አሸባሪዎቹም ዘረውበታል። የጭንቀቱ ዋና ካልም ሆነዋል። ወጣት አማራ ተማሪዎችን ያስጠለፋቸው ባንኮችን ዝረፉ ብሎ የለቀቃቸው ወሮበሎች ሁሉ ይኸው ዛሬ ግብግብ ይዘውታል። የኮሎኔሉ ድጋፍ ኃይል በተከታታይ መንመኖ መገኘቱን ራሱ የሚያምነው ነው። ህገወያኔን አከብራለሁ በጠብቃለሁ ካለ በወረርሽኝ አሳቦ ህጉን ጥሶ ምርጫውን ማራዘም ባልቻለም ነበር። ቡሩንዲ እንኳ ወያኔያዊ አይነት ምርጫ አካሄድኩ ስትል እየሰማን ነው። የብልግና ፓርቲን አሸናፊነት ማረጋገጥ ስላልቻሉ ምርጫ ተብየውን ጉደኞቹ አብንና መሰሎቹ ደግፈውት የነበሩትን ማስተላለፍ ግዶኖበት በወያኔ ኢህአዴግ ፓርላማ አጸደቅኩ ብሎ አስቆናል። ከጨዋታ ውጭ ሆኖ የሚጨፍረው ወያኔ በኮሎኔሉ ላይ እርምጃ ተወስዶና ዋ ብሎ አሜሪካ ያስፈራራቸው አሸወፊቶች በራሱ ስርዓትና ህግ ይኸው ራሱን ጠልፏል። ያደሩለትን ቀማንቶችና ሐራሪዎች ወዘተ ውሁዳን ይዞ ግልበጣል ያካሂድ አይችልም። ብዙሃኑ የኢትዮጵያ ሕዝብ ኩምሽሽ ያለውን ወያኔ በምንም ማጠየቂያ ተመልሶ አይቀበለውም። የትግራይ ሕዝብም ትግራይ ቅኝትን የያዘን ግንጣላን መቼም አይቀበልም። የዘረፉትን ቢሊዮኖች ይዘው ከቻሉ ስደት አለያም ንስሐ ብቻ ነው የሚያዋጣቸው ብንል ተገቢ ነው። ጥራዝ ነጠቁ ግንቦት 20ን አድናቂው ኮሎኔል እንደፈካራም ሲደናገር በር ካልከፈተላቸው በቀር የወያኔ መንፈራገጥ ለመላላጥ ብቻ ነው። ውለታን የረሳው ኮሎኔል ውለታ ያደረጉለት ሁሉ የደገፉት በአብዛኛው አይንህን ላፈር እያሉትም ነው። ሙሶሎኒ ኢትዮጵያን ሲወር ጥቁር አሜሪካኖች ኢትዮጵያን ለመርዳት ተሰልፈው መመዝገባቸውንና የተወሰኑትም ሊመጡ መቻላቸውን ስናስታውስ ዛሬ በከባድ ትግል ውስጥ ያሉትን አፍሪካን አሜሪካኖች ማገዝ መደገፍ ግዳጃችን ነው ማለታችን አልቀረም። ኢትዮጵያ ደቡብ አፍሪካውያንና ዚምባብዌ የሆኑትን የያኔ ሮዲዚያ ሕዝብ ወዘተ የረዳች የታደገች ሆና ሳለ ዘንድሮ ወደ ደቡብ አፍሪካ በተሰደዱ ወገኖቻችን ላይ የዙሉ ሕዝብ ኃላፊ ቡቴሌዚ ሳይቀር ዘመቻ ከፍተው መግደል ማሰቃየታቸውን ስንታዘብ ውለታ ቢሶች ብለናቸዋል። ለፍላፊ ኮሎኔል ሕዝብ በተወሰነ ደረጃ በፕሮፓጋንዳ ተደናግሮ ቢሆንም ድጋፍ ሰጥቶት ነበር፣ አመኔታ ለግሶት ነበር፣ ኢትዮጵያዊ ነው ብሎ ቆጥሮትም ነበር። በሁሉም መስክ ግን ኮሎኔሉ ቀጥፏል፣ ክዷል። የለየለት ጠባብና ዘረኛ፣ በሃይማኖት ሳይቀር ከፋፋይ፣ ለፍርድ መቅረብ ያለበት ነፍሰ ገዳይ መሆኑን ለማስረገጥ ብዙም ጊዜ አልፈጀበትም። በአገዛዙ የተከሰተው ዋልጌነትና ወንጀለኛነት ህብረተሰቡን በክሎት ስንት ደም ፈሶ የተገኘን አንድነት አፈላልሷል። ባንዲራው የወያኔ ምልክቱ ገጀራና ምንጫ ሆኗል። በንጹሃን ደም ታጥቧል። የህዝብ መሪ አገር ወዳዶችን አስገድሏል። የተቃወሙትን የተቹትን ለእስር ዳርጓል። ኢህአፓ ለሀገሩ ለመታገል ጸረ ወያኔ ኢህአዴግ ትግሉን ለመቀጠል የማንኛውንም ኮሎኔል ፈቃድ ፈላጊ አይደለምና ዘረኛው ኮሎኔል በአገራችሁ ህጋዊነት የላችሁም ሲል መሳለቂያ ሆነ እንጂ ያተረፈውም የለም። የኢህአፓን ትግል ሳትወድ አጠናከርክ የምንለቅህም አንሆንም ብለን ይኸው የፍርሃቱ የቅዠቱ ዋና አካል ሆነናል። ዘረኛው ኮሎኔል የጉድጉድ ሊባል የቻለው ደግሞ ንጉሥነቴ የትንግርት መሠረት አለው ብሎ ሳያፍር ሲለፍፍ ነው። ለሱ ቅጥፈት አሉ ያላቸውን እናቱን የምንወቅስ ባይሆንም ሰውየው ዐይን ያወጣ ውሸታም ነውና ሊነግስብን ግን መቋመጡን አውቀናል። ኮሎኔሉ በራሱ መንገድ ስዩመ መለኮት ነኝ እያለን ነው። አሁን ደግሞ የሃይማኖቱን የብልጽግና ወንጌልና መደመር የሚል ውጥንቅጡን ይዞ ከፈጣሪያችሁ የማገናኝ ድልድይ እኔ ብቻ ስሆን እኔን መተቸት መቃወም ደግሞ ሲኦልና ገሃነም የሚያስገባ ኃጢአት ነው እያለን ነው። የፍጹም ሥልጣን ጥመኛ ስለሆነ በሸንካላ ምክንያቶች ሽግግርን ሲቃወምና ፖለቲካ ጨቅላነቱን ሲያጋልጥ ባሽቷል። ሥልጣን ጥሞታልና ብዙ ሺዎችን ገና እንደ መለስ ዜናዊና የቀድሞ ፋሽስት ኮሎኔል ይገላል እንጂ በውዴታ ሥልጣን የሚለቅ አይደለም። ሕዝብ ይህን ተረድቶና አደናጋሪና አድርባዮችን ከጎራው አስወግዶ ዘረኛውን አገዛዝ በአመፅ ለመጣል መደራጀትና ቆርጦ መነሳትም አለበት። በሕዝብ ስም ተመሳስለውና ታጋይ መስለው ሕዝብን ሊጎዱ የመጡትን ቡድኖች የነበሩትንም ባንዳዎችና ከሃዲዎች አውቀናቸዋልና ከእንግዲህ ለሰኮንድም ሊያደናግሩን መፍቀድ የለብንም። አገርን ነቅተው ካልጠበቁት አገርን የሚሰርቁ ዘረኞች ፈልተውብናል። ትላንት ለከፋ ጉዳት ያጋለጡን አሳሳቾችን ዛሬም ለኢትዮጵያ ጠላቶች እያደሩ አገር ወዳድ ብለን ልናቅፋቸው ልንከተላቸው ለሰኮንድም መታሰብ የለበትም። ኢትዮጵያዊነት ይጠንክር። ዘረኛውን አገዛዝ በትግል እናውድመው። ኮሎኔሉና ጭፍሮቹ ከስልጣን ይውረዱ።
ሊነጋ ነው ደግሞ ወየው ሊነጋ ነው። ሊነጋ ነው ደግሞ ወየው ሊነጋ ነው አትንጋ ያልኩት ማምላክ በማጸነው ተፈጥሮ ሆነና የው ሊነጋ ነው እሱም እንደነርሱ ለሰው ነፍስ ግድየን ረጃጅም አጠና ቁንጨራ በያዙ ወርጠው በሚጥሉ ዘርዬ መዘዙ ብሩህ ቀንን ገፈው ጨለማ በሚያለብሱ የሉሲን ሥራ ስር በሚበጣጥሱ አዎ በቀንጅቦች መጋ ልንሰለቃቀጥ ሊነጋ ነው ደግሞ በድቅድቅ ሳናምን አዎ ሊነጋ ነው አዎ ሊነጋ ነው እወይ መከራችን አዎ ሊነጋ ነው ያም ባለገጀራ ይህም ባለሜንጫ ዱላም የጨበጠ መጥረቢያ መፍለጫ ገዢዎቹ እነሱ እንዳሻቸው ሰሪ ለሰው ነፍስ አዝኖ አይፈሩም ፈጣሪ የቀንና ማታ አደገኛ ጅቦች ሕፃናት አዛውንት መነኩሴ ገዳዮች ሊነጋ ነው ደግሞ አሁንም ሊመጡ ዱሩን እያሰሱ አንገትን ሊቆርጡ ሊነጋ ነው ደግሞ እውይ ሊነጋ ነው ምን አለ ባይነጋ እንደ ተፈናቀልን ጫካ ውስጥ እንዳለን ከቆንጨራው በፊት አምላክ ሞት ልኮ በክብር ቢወጣ እኮ ጫካ ውስጥ እንዳለን እዚያው እንደተኛ አሸልበን ብንቀር ፈጣሪ ቢረዳ አቤቱ ፈጣሪ ጧትና ማታ መግደል መሸነፍ ነው ተብለን ተመክረን እነሱ ይገላሉ እኛ እንሞታለን እሰየው ነጋለን ስቃችን በቃ አለቀ ደቀቀ ብሎ መፈንደቁን ቀረን እንዳለም ነው በደመሩን ሂሳብ መግደል ሽንፈት ሆኖ ከተነሳንበት ካፈር ሊወስዱ ተው የሚል ጠፍቶ ለነፍስ ገላጋይ አቤቱታ ሰሚ ማህል ገብቶ ሸምጋይ በቃችሁ ብሎ የሚል የነፍስ ተሟጋጭ አዛኝ ገዢ ጠፍቶ የሕዝብ ፍቅር አንጋጭ የእንስሶች ጥርቅም እባብና ድንጋይ ፓርላማውን ሞልቶት ምድረ ባሪያ ፈንጋይ መግደል መሸነፍ ነው በሚል ጠፍረውን ሞተልና አልቅነው እነሱ ገለውን ኤዲያ ኤዲያ መግደል መሸነፍ ነው የሚባለውማ ፍቅርን የሰጠ ሕዝብ አጭሮ ሲያነሱት ልክ እንደ ቄጠም መግደል መሸነፍ ነው የሚባለውማ የሰው ቤት አፍርሰው ሲያረጉት አውድማ መግደል መግደል መሸነፍ ነው የሚባለው እኮ በጥይት ሲደፉ ሕፃን አንበርክኮ አረ መግደል መሸነፍ ነው ብሎ የሚባለው ባዶ እጁን ያለን ሕዝብ ጉድጓድ ሲከቱ ነው አርባ ጉጉን ቁፍን ዛሬ መድገሙ ጠዋትና ማታ መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተሩን ቁፍቱን ደገሙ አራ ምን አለ ቢተው ክብር ኮረኔል ይሄንን ለበጣ ሳይሞትና ሳይገል ማን ነው ነፃ ይወጣ ይሄን ተረት ተረት እንኳን ይዘፉቅር ታውቋለች ጦጣ እድሜ ለኮረኔል በመከሩም ምክር ባዘዙን መሰረት ሳንገል ሞትንኛ መግደል ሆኖ ሽንፈት አራ አራ ምን አለ ቢተው ክብር ኮረኔን ይህንን ለበጣ ሳይሞትና ሳይገል ማን ነው ነፃ ይወጣ መግደል መግደል እኮ ሽንፈት የሚሆነው መካቻ አጣን ዜጋ ቤት ንብረቱን ዘርፎ በሳት ማቃጠል ያኔ ባርነትን ጠልተን መሸነፍን ፈርተን ፋሽስት ጣሊያንን ወቅተን ባንገድል ኖሮ አሁን ኮረኔል ያሉበት ቤተ መንግስት በነጮይ ተወሮ ካራቢኔሬና ባንዳው አጥር ሆኖት እንገዛ ነበር ታቅፈን ሶስት አይነት ሞት አንድ ጫማቸውን ስመን ሁለት ሀገር አስረክበን ሶስት በሰንሰለት ታስረን አረ እንኳን አልተሸነ ኮሎኔልም ቢሆን ድርሽ ባላሉ ከቤተ መንግስቱ ባልተነገራቸው የመንግስት ትንግርቱ ስማቸውም ቢሆን ያኔ ተቀይሮ ሰልቫቶር የነበር መች እንደ ዘንድሮ ምን አለ ቢተውን ይህንን ለበጣ ሳይሞትና ሳይገል ማን ነው ነፃ ይወጣ መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተርም ቁፍቱን ደገሙን እነሱ እንዲገሉ እኛ እንድንገደል ፎቅ ለመግባት ብሎ ሲጥሉን ከለለ የግብግብ አይደለም የበደልም በደል አዎ የበደልም በደል
ኢህአዴግ ወያኔ የሚወገዘው አጭበርባሪ በመሆኑ ነው። ኢህአዴግ ኦዴፓም ሆነ አዴፓ ቀልቀሎ ስልቻዎች ናቸው። ከምንም በላይ ወያኔ በኢትዮጵያውያን ዘንድ የተጠላ ነው። ምክንያቱም የባዕዳን ተላላኪ ሆኖ ከስልጣን ላይ መውጣቱ ብቻ ሳይሆን ያለምንም ርህራሄ የራሱን ወገን የጨፈጨፈና ያስጨፈጨፈ ያረመኔ ቡድን በመሆኑ ነው። ይህ በህዝብ ላይ ሰፍሮ እየዘረፈና እየገደለ እያሰረና እያሰቃየ የቆየውን ወያኔን በእልህ አስጨራሽ ትግል ገበሬና ወጣት ተቀናጅቶ የአጋዚን ጦር ተጋፍጦ ያስገኘውን ድል አብረን እንደመር በሚል ቃል አደባባይ የወጣው የነለማቲን አጀማመሩን ለውጦ በአብይ በኩል በፊት ለፊት ወያኔ ኢህአዴግን ልናድስ እንጂ ልንሽር አልመጣንም ባለው መሰረት ከኢህአዴግ ወያኔ ወደ ኢህአዴግ ኦዴፓ ለውጦ አሳይቶናል። ሀገርን መታደግ ለሀገር በጎ ማሰብ ኢህአዴግን ማዳመጥ እንደሆነም አበክሮ ነግሮናል። ይህ አይነቱን ማጭበርበር ገዢዎች ሁሉ በሀገር መፈራረስ እያስፈራሩ ሲገዙ የከረሙበት ታክቲክ በመሆኑ በቂ ተመክሮ አለንና ችግር የለው። ወጣቱም ይህንን ጠንቅቆ ተረድቶ ነው ወደ ትግል ገብቶ መስዋዕት እየከፈለው። የወያኔ ዱላና ግድያ ተቀይሮ ወደ ልምምጥና ልመና የተገባው በትግሉ ግለት ሳቢያ እንጂ በገዢ መራራት አይደለም። ወያኔ ኢህአዴግ አሁንም የተሰጠውን እድል እያበላሸው ነው። ሹሙ የሽግግር መንግስትን የሚያከራክለው ስልጣኑ እንዳይወሰድበትና ባለፈው ወንጀሉ እንዳይጠየቅ ለማድረግ መሆኑ ግልጽ እየሆነ መጥቷል። ያ አልገባን ላለ ደግሞ በአዋሳው ስብሰባ ምንም አይነት ለውጥ እንደማይኖር የኢህአዴግ ኦዴፓን የፖለቲካ የበላይነት አድንቆ መከተል ግዴታ መሆኑ በግልጽ የታወቀበት ነው። ለብዙ የፖለቲካ ቡድኖች በተለይም ብዙ ተስፋ ሰንቀው ወደ ሀገር የጎረፉት ድርጅቶች ፈታኝ ወቅት ላይ እንደወደቁ ግልጽ ነው። ህዝብን በታደሰው ወያኔ ስር ተዳደሩ ብለው ሊሰብኩ ነው ወይስ ሌላ አማራጭ አላቸው? ኢህአፓ መደመርን በቅጡ ሳያጠኑ መወሰን አደጋለሁ ብሎ የመከረውም ለዚህ ነው። ነገር ግን አዲሱ ሹም ተሽቀዳድሞ ኢህአፓንና የዛን ትውልድ ትግል አክቸልችሎ በፊደል ተጣሉ በሸእና በቸ ተላለቁ ብሎ ለማፌዝ በመሞከር ለማግለል ተንደፋደፈ እንጂ ሀቁም አልደበቀውም። ወያኔ ኢህአዴግ የባዳን ተላላኪ ሆኖ ያባከነው ሀብት አለ፣ የገደለው የጨፈጨፈው ህዝብ አለ። ያንን ይቅርታ ሊጠይቅበት አይፈልግም። ስለዚህም ይሸፋፍናል፣ ይደባብቃል። ይህን የአረመኔ ቡድን አምኖ በራሱ ተለውጦ ቅን ያስባል ለማለት አይቻልም። እንዳይቻል ያደረገው ህዝብ ትግሉን ግብ ያደርስልናል ብሎ አመኔታ ሰጥቶ በዝምታ ሲያስተውል ድርጅታቸው ይዞት የመጣውን የውሳኔ ሀሳብ ማየቱ በቂ ነው። እድል ቢሰጣቸውም እንኳን ለበጎ የሚያውሉት አይደሉም። አንዱን በአንዱ ላይ ያሳበበ ግድያን ሲያስፋፋ ከረም እንጂ ህዝብ እፎይ እንዲል አላደረገም። በርካታ ጭፍጨፋዎች ተከናውነዋል። ይህ በህዝብ ላይ ሰፍሮ እየገደለ እየዘረፈ እያፈናቀለና እያሰረ የኖረ ቡድን የፈለገውን ቢምል በራሱ ተፈውሶ በውላጅ ታድሶ በጎ ያስባል ብሎ ማሰብ ቀልድ ነው የሚሆነው። ስለዚህ ህዝብ የጀመረው የነጻነት ትግል መከተል ብቻ ነው ያለው ድል። ድሮም ቢሆን ገበሬዎችና የወጣቶች መተጋገዝ የፈጠረው ለውጥ እንጂ የኢህአዴግ ሰርቆ አደሮች የድብቅ ትግል ያስገኘው ድል አለመሆኑን ከሚሰሩት ማየት ይቻላል። አሁን ያዙን ልቀቁን የሚሉ ቡድኖች ቢበራከቱም አንዳቸውም በትግሉ ሜዳ የነበሩ አልነበሩም። የድል አጥቢያ አርበኝነት ደግሞ የተለመደ ነውና ወጣቱን በተለይም ቀሮን ዘረኛ አድርጎ ለማሳየት የሞከሩት እነ ጃዋርና በቀለ ገርባ ከቡድን ስራ ውጪ በኦሮሞ ዘንድ መሰረት የሌላቸው መሆኑ የታወቀ ነው። መሰረት እንዲያጡ ያደረገው ወያኔ በተሐድሶ ስም አስገብቶ እንዲተባበሩ ሲያደርግ የትም እንደማይደርሱ በማወቁና ይጠቀምባቸው በመፈለጉ ነበር። አንዲሱ ሹም በኢትዮጵያ ስም ቢምል ቢገዘትም ለና ኦነግና ጃዋር የሰጣቸው የመግደል መብት ግን እሱንም ከጥርጣሪ ውስጥ እንዳስገባው የሚደበቅ አይደለም። የሐዋሳው ስብሰባ የኢህአዴግ ስብሰባ በመሆኑ ድርጅቱ ማስተካከያ አድርግ ያለው ካለ በራሱ የሚበጀውን በማድረጉ አብርጀ ሊባል ይቻል ይሆናል። በተረፈ ግን የኢትዮጵያን ህዝብ የሚወክል ሊሆን አይችልም። የኢትዮጵያ ህዝብ የታገለው ደሙን ያፈሰሰው ለአንድነቱ እንጂ ለመከፋፈል አይደለም። መከፋፈል ሹሙ በቃሉ ሺ ጊዜ ቢጠየፈው ከሱ የሚሰጠው ማስተዛዘኛ በህገ መንግስት ተብየው ሰነድ ላይ ሰፍሮ ያለውን አይለውጠውም። ህጉ እስካልተለወጠ ድረስ መከፋፈል ይኖራል፣ ክልል ይኖራል፣ አንዱ በሌላው ክልል ባይተዋር መሆኑ ይቀጥላል። ይህ አዲሱ ሹም ደሰኮረም ቀረ የሚለውጠው ነገር አይኖርም። ወያኔ በወንጀል ከመጠየቅ በጦረታና በክብር መገለሉ ይጠቅመኛል ብሎ ስላመነ ድምፁን ሰጠ እንጂ ተሸንፎ አይደለም። የቱ ነው ሽንፈቱ? ምንም ነገር የተነካበት ነገር የለም። ከውጭ ገቦ የተባሉት በዘረኝነት የተሰለፉ እስካልሆኑ ድረስ የተመቻቸ የፖለቲካ መድረክ አልተፈጠረላቸውም። ከመቼውም ጊዜ በበለጠ ጎሰኝነት ስሜት ያየለውን ያህል የአዲሱ ሹም ዲስኩር ህዝቡ በካድሬ እንዳይታዘዝ ነፃ አላውጣው። እንዲያውም ይባስ ብሎ የአዲስ አበባን ወጣት በወንጀል እየከሰሱ በየእስር ስፍራው ያጎሩ ማሰቃየት ስራይ ተብሎ ታይዟል። እንዲያውም ለዚህ አይነቱ ድብቅ አሰራር እኔ እንዳልወነጀል የለውበትም ለማለት ያመቻቸው ነው። ስለዚህ ዘረኝነትን በኩራት ከማጀብ ዘረኝነትን ባንድ ነው ተማችን መዝሙር ሸፋፍኖ ማቅረብ የተመረጠበት ሁኔታ ነው ያለው። ያ ደግሞ ራሱን መሞኘት የሚፈልገውን ያሞኘዋል፣ መሞኘት የማይፈልገውን አያሞኘውም። የማይበገረው ኢህአዴግ በተለመደ መንገዱ አጭበርብሮና አዋስቶ የበላይነቱን ተቀራጅቷል ብሎ መድፍ ለመተኮስ ያስችል ይሆናል። ብቻ ዘላቂ ሰላምን ለማምጣት ሁሉንም ወገን ያሳተፈ ባለመሆኑ የአንድ ድርጅት ፈሽታ እንጂ የኢትዮጵያ ህዝብ ሊሆን አለመቻሉ ያሳዝናል። አሁንም በስግብግብነት እኔ ብቻ ባይነት ስሜት ተወጥሮ በሀገርና በወገን ላይ የሚደረግ ወንጀል። የኢትዮጵያ ህዝብ በተደጋጋሚ የተፈጸመበት የድል ነጠቃ በባዕዳን የተደገፈ መሆኑን አውቆ በተጠናከረ ትግል መብቱን ነፃነቱን ያስመልሳል እንጂ እጁን አጣጥፎ ቀድሞም አልተመለከተ ፊትም አሁንም አይመለከትም። ወጣቱንም በአገር ጉዳይ ላይ በማባበል በማስፈራራት ከትግል ማራቅ አይቻልም። ወጣቱን በኢህአዴግ ዲስኩር ለማዋዛት መሞከር መታሰቡ ቀልድ ነው። የሰረቁ ህዝብን የዘረፉ ባለስልጣናት የህዝብን ሀብት ይመልሱ፣ ዴሞክራሲ አሁኑኑ መሬት ላራሹ ይሰጥ፣ ህዝብን ማፈናቀል ይቁም፣ ህገ መንግስት ተብየው ይለወጥ፣ ሀገርን በዘር አትሸንሽኑ፣ የወጣቱን ለሀገር ተቆርቋሪነት ስሜት በስራ አጥነት አታመካኙ፣ ስራም ትምህርትም ከሀገር ክብርና ህልውና ጋር እንደሆነ የሚያውቅ ትውልድ ነው። የሀገርን ምንነት ከሱ ብትማሩ እንጂ አታስተምሩትም። የሁሉም ኢትዮጵያዊ ጥያቄ ይዞ አደባባይ የወጣበት ምክንያት በተናጠል ለድርጅት ህልውና የሚጮበት ወቅት አልፏል። ለሀገሩ ባዳ ለወገኑ እንግዳ የሆነው ዲያስፖራን ይዞ ምርጫ ገባለው የሚለው ኢህአዴግ በህዝብ ላይ ከመቀለድ ቢቆጠብ ይሻለዋል። መደመር ማለት ወያኔ ኢህአዴግን ማጀብ እንደሆነ ያልተገለጠለት ካለ ከሐዋሳ የተሻለ ፀሐይ አይገኝም እና አይኑን በጨው ማጠቡ አይረዳውም። የኢትዮጵያ ህዝብ በየዘመኑ በሚፈጠሩ ማዋዣዎች እየታለለ መቀጠል አይኖርበትም። ትውልድ ይፍታው ያሉ ትግሉን ሸሽተው ለራሳቸው በማሰብ ሀገርና ህዝብ ላሉበት ሁኔታ እንዲበቃ ምክንያት ሆነዋል። በወቅቱ ትግልን አግዘው ቆመው ቢሆን ኖሮ መከራችን እስካሁን ባልፈለቀ ነበር። አሁንም ትውልድ ይፍታው ብለን ኃላፊነታችንን አሳልፈን የምንሰጥ ከሆነ ስቃያችን እንደ ህዝብ ቀጣይ ነው የሚሆነው። በዲስኩር ሳይሆን በትግል እንመን። እየሳቁ መጠረግና እየተዋዙ መሸሸር ለአዲስ አበባ ነዋሪም ለአዲስ አበባ መንገድም አልበጀ። የኢትዮጵያ ህዝብ ድል አይቀሬ ነው።
የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬኛ ኬኛ ከሃማ ቱማ ክፍል 7 ዛሬን ዛሬ ጠልቼ የነገውን ማሰብ ፈርቼ የጊዜን ኋላ መብራት አበራው ባለፈው በሞተው ተቀብሮ ባበቃው ልጨፍር ተነሳው። ቀደም የህዝብን ትግል በወያኔ ጊዜ በ1997 ዓመተ ምህረት አፈር ያበሉትን ከሃዲዎች ዛሬ አገር ወዳድ አገራድን ብሎ ለመቀበል መቅበዝበዝ ይታያል። የወያኔ መጋዣዎችን ዳግም ለማቀብ ትጀላ በአሁኑ ጊዜ የሽግግር ሂደትን ደጋፊ መስለው ብቅ ብለዋል። አንዳንዶቹ የለየላቸው ለምሳሌ እንደ ግንቦት ሰባት አይነቶቹ ኮሎኔሉን ደግፈው ሽግግር ማለት ጸረ ለውጥ መሆን ነው ብለው ይፋ ወጥተዋል። ቢያንስ አስመሳዮቹና ግን ከወያኔ ሲያሴሩ ቆይተው የሽግግር ሂደት ደጋፊ መስለው ብቅ ሲሉ ትላንትን የረሱ ደግሞ ጥሩ አቋም ያዙ ብለው ክህደቶችን ሊደግፉ ደፋ ቀና ሲሉ መታዘብ ተገደናል። ገና ከጧቱ አነሳሱም ሂደቱም የወያኔ ነው ብለን ያጋለጥነው ኢዴፓ የተባለ ቡድን መሪ ዛሬ አገር ወዳድ ከቶም ሊሆን እንደማይችል ሊታወቅ ሲገባ ያደረሰውን ጉዳትና ጥፋት ዘንግተው አንድ መፈክር ሰርቆ ስላስተጋባ ደህና ሆነ አቋሙ ተሻሻለ ማለት ብቻ ሳይሆን ሽግግር ሂደት ሲል ይሃፋ ምን ማለቱ እንደነበረ እንደሆነ ዳግም ያስረዳ በሚል የተባለውን ሁሉ ረስተው ክህደቱን ደጋፊ ቅብጥርጥር ሲያሰሙ ማድመጥ ተገደናል። ይህ ጉዳይ የተጠናወተንን አሳሳቢ ድክመት ጠቋሚ ከመሆን አልፎ ምንኛ የሀገራችንን ሁኔታ እንደማንከታተል በብልጭታ እንደምንደናበር የፖለቲካ ብስለት እንደጎደለን ያልጫ ፍቅር ሰለባ መሆናችንንም የሚያጋልጥ ሆኗል። ያ የሚተቹት ትውልድ ቢያንስ በነበረው የፖለቲካ ንቃት ሩቡን ባገኙት የሚያሰኝ ነው። ይህን ቡድንና መሪዎቹን ያኔ ከጅምራቸው ስናጋልጥ መረጃችን 100% ጠንካራና ከወያኔ ራሱ ጉያ የተገኘ ነበር። በመረጃችን አቋም ላይ በራሱ ምክንያት ያጀበን ዶክተር ታዬ ወልደ ሰማያት ብቻ ነበር። በየጊዜው ለሚደርሰው አገር ጎጂ ውዥንብር ተጠያቂ ራሳችን መሆናችንን መካድ አንችልም። ችግሩ ከፖለቲካው ጦመኛ ከወሬና ሁካታው ፈሳሽ በመሆናችን መሆኑን መቀበል አለብን። ዘመን ሲያልፍ በዓለም ደረጃ የፖለቲካ ንቃትና ብስለት ውድቅ ሆኗል። ቀደም በዚያ ትውልድ እንደነበረው ርዕዮታዊ ግንዛቤ ለማጠናከር ማንበብ ማጥናትን ማንንም ዛሬ ጠያቂ የለም። ቢያንስ ግን ተጨባጭ ሁኔታ ማወቅ መከታተልን ዛሬም መጠየቁ አልቀረም። ታዲያ ህሊናውም ግንዛቤውም ላይ ተኝቶ በባዶ የሚንጣጣ በበዛበት ሁኔታ ንቃት ቢጠፋ አስገራሚ አልሆነም። ትላንት ተረስቶ ዛሬን ማወቅ ተስኖ ነገን እንዴት ልንረዳው? እንዴትስ ልናውቀውና ልንዘጋጅለት? ሽግግር ስንል ሽግግር ሲሉ በሚል ከአመታት በፊት ያወጣነው ጽሑፍ በዚህ በሽግግር ርዕስ መባል ያለበትን የጨረሰው ስለሆነ የምጨብርበት የለም። ካለም በዚህ ጉዳይ ላይ እንቅፋት የሆኑትን መጥቀስ ብቻ አስፈላጊ ይሆንብኛል። ደርግ ጊዜያዊ ህዝባዊ መንግስትን የተቃወመው ስልጣኑን የሚቃረነው በመሆኑ ነበር። ወያኔ ሽግግር ሲል በራሱ ቁጥጥር ስር የፈለገውን መፈጸም በመሆኑ ስብሰባ ከመሰሎቹ ጠርቶ ራሱን በስልጣን በነሌንጮ ለታ አጨብጫቢነትና በሻቢያና አሜሪካ ድጋፍ እነ ኢዲሃቅ ቀናግሎ ሰውን አድርጓል። ውሸት አይታክቴ ወያኔ ጌታቸው ረዳ የተባለው የሰው ቃርዳ ከደርግ በቀር ሁሉን ለሽግግር ጉባኤ ጋብዘን የሽግግር መንግስት መሰረትን በሚል በሰሞኑ ሳይቀር ሲዋሽ ተደምጧል። የዛሬው ዘረኛ ደግሞ ራሱን ኮሎኔል አሻግሬ ብሎ ሰይሞ ከናካቴው ሽግግር ማለት ለኔ ኮሶ ነው ብሎ ተሰይሞ ይገኛል። የደርግ አገዛዝ አክትሞ በሀገር ላይ አደጋ ሊመጣ ሲል በድርጅት ደረጃ ባደረግነው ጥረት የፈረንሳይና ጣሊያንን ድጋፍ አግኝተን የተሞከረውን ከዚህ በፊትም ገልጸነዋል። የጣሊያኑን ጠቅላይ ሚኒስትር አንድሪዮቲን አግኝተን በሐሳቡ ተስማምቶ መንግስቱ ኃይለ ማርያምን ወደ ሮማ ጠርቶ ካስፈለገም ለመንግስቱ ጣሊያን ጥገኝነት ሰጥቶ ሊያግባባው ተስማምቶ የሽግግር ሐሳብ ተቀበል ብሎ ካነጋገረው በኋላ ፋሽስቱ ኮሎኔል ተስማማው ብሎ ወደ ሀገር ሲመለስ ክተት ማወጁንና ሸብረክ ማለቱንም ገልጸናል። ፈረንሳይም የወያኔ ወደ አዲስ አበባ ግስጋሴ ቆሞ ካስፈለገ ጅቡቲ ካለው የፈረንሳይ ጦር የተወሰነው በገለጋይነት አዲስ አበባ ገብቶ ሁሉም የኢትዮጵያ የፖለቲካ ኃይሎች በፈረንሳይ ምድር ስብሰባ አድርገው የሽግግር ውሳኔ ላይ ይድረሱ ስትል ያቀረበችውን ሐሳብ አሜሪካ በክፉ ወስዳ ወያኔ በአስቸኳይ ወደ አዲስ አበባ እንዲገሰግስ ከመግፋቷ በላይ በነ ተስፋዬ ወልደ ስላሴ፣ ካሳ ከበደ ወዘተ አማካኝነት ከደርግ በኩል ምንም ተቃውሞ እንዳይኖር ለማድረግ የመንግስቱንም ሽሽት ሳይቀር አዘጋጅታ ኢትዮጵያን ለወያኔና ሻቢያ አስረክባለች። የሽግግር ጥረታችንን አክሽፋለች። ተስፋዬ ወልደ ስላሴ በዘረጋው ከለላ ብዙዎች ሊያመልጡ የጣሩ ደርጎች ተይዘው ለወያኔም ተሰጥተዋል። በዚህ ቀውጢ ጊዜ ኢትዮጵያን ለመታደግ የወሰድናቸው ልዩ ልዩ እርምጃዎች ጊዜ ሲፈቅድ የሚተረክ ይሆናል። የወቅቱ የአሜሪካ ምክትል ፕሬዝደንትም ሞስኮ ድረስ ሄዶ ጎርባቾቭ የተባለው ህዝብን ከሃዲ መንግስቱን እንዳይረዳ አስማምቶታል። ድርድር በሚል ለንደን የመጡትን ያገዛዙ ወኪሎች የተባሉ ቅጥረኞቿን ከሞላ ጎደል ወዲያውኑ ጥገኝነት ሰጥታ እናሻግሬ ይግለጡን፣ ቢልልኝ ማንደፍሮን፣ ተስፋዬ ታደሰን አሜሪካ ማስገባቷን ልንረሳ አንችልም። ከለንደኑ ስብሰባ በፊት ኢዲሃቅ አግኝቶ ቢመክራቸውም ያው ለአሜሪካ እጅ ሰጥተዋል። የሽግግር ሂደት የኢትዮጵያን የቀውስና ግጭት ሁኔታ አስወግዶ ወደ ብሔራዊ መንግስት መመስረት ዋነኛውና ብቸኛው መንገድ በመሆኑ እስከዛሬ ድረስ የስልጣን ጥመኞችና በተለይ ባዕዳን ቢቃወሙት የሚያስገርም አይሆንም። የቀልድ ቋት ኢትዮጵያ ጉደኛ ታሪከኛ፣ ክብርሽ ያላት ያፈቀራት ድብሮ ዳቂ ስደተኛ፣ ላጥፋሽ ያላት ልገንጥልሽ ቤተኛ፣ ባለስልጣን ሹመኛ። በመሆኑም የነሱ ጥቅማቸውን ለመጠበቅ መዋደቃቸው የሚጠበቅ ቢሆንም የኛ ግን የራሳችንን ያገራችንን ጥቅም ነጋጠባ አሳልፎ መስጠት ወይ ማስበላት በዝምታ ሊታለፍ የሚገባው ሊሆን አይችልም። ባጭሩና በቅጩ ለተፈነው ውሽንብር ተጠያቂው እኛም ራሳችንን ብዬ አምናለሁ። ባለምንጫውና ገንጣዮች የክብር እንግዳ ሲባሉና እነብርቃ ዝምታ እንደራሲዎች ባለጌ ሻቢያዎች ቤተ መንግስት ሲጋበዙ የኢትዮጵያ ሀቀኛ ልጆች ግን አሁንም የቅሊንጦ የጠዋት ማታ ሳዳሚዎች በሆን ተገደዋል። ለኢትዮጵያ የደሙላት እስከዛሬ ህቡ ወይም ስደተኛ ናቸው። ወያኔ ጋር ሆነው የፈጁን፣ ከደርግም ጋር ሆነው የጨፈጨፉን፣ አሶሳ በደነዎችን የቀፈቀፉት ጭራቆች፣ የባድሜ ደም አፍሳሾች ሁሉም ጸረ ኢትዮጵያ ጭራቆች አልፎላቸዋል። ይህ እንዳለ ሆኖ የሚያስተዛዝበው ግን እኛው ራሳችን ጠላቶቻችንን ወዳጅ ብለን አቅፈን የተማት ደም ዳግም ስናረክስ ስናፈስ ነው ማለት ይቻላል። ታሪክ የሰራውን ትውልድ እያወገዝን ገዳዮቹን አገራጥፊዎቹን እርሶና እሳቸው ስንል መስማቱ ያሳዝናል። የኢትዮጵያ ታሪክ የህዝብ ትግል ዋና አካል የሆነውን ኢሃፓን በተደረገበት አፈና ተባባሪ ሆነው የህዝብ ጠላቶችን የመድረክ አባዋራ ማድረጋቸውን ሁሉም ሊታዘብ የሚችለው ሁኔታ ነው። ድርጅቱን የሚመለከተን ጉዳይ እንኳ አብራሪ ተብለው የሚያቀርቡት ድርጅቱን ከካዱ ዘመን ያለፋቸውን ወይም ከታሪክ ዕውቀት አንጻር ግልቦችን ነው። በሰሞኑ ስዩም መስፍን የተባለው የውሸት ቋስ ቃለ መጠይቅ አድርገውለት ቀደም በመጽሐፍ ሳያፈር እንደቀጠፈው ሁሉ በስፋት ሳያፈር ዋሽቷል። የሚያስገርመው እንበልና አመታት አልፈው የረሳና የማያውቅ ትውልድ ብቻ አገራችንን ሳይሞላት ሁሉን የምናውቀው ባለንበት ሲዋሹ ነው። በዚህ ጎን መነሳት ያለበት ሌላ ነጥብ ጋዜጠኛነትን ይመለከታል። በአገራችን ዘንድሮ ጋዜጠኛ መሆን ያው እንደ ፖለቲከኛ ምንም ዕውቀትንና ስልጣናን የማይሻ መስክ ተደርጎ ተወስዷል። የጦር ሰራዊት መድፈኛው፣ የደህንነቱ ሰላይ መኮንን፣ ነጋዴው፣ የደርግ እስክስታ መቼና ጮቤ ረጋጭ ሁሉ ጋዜጠኛ ነኝ ብሏል። ቃለ መጠይቅ አቅራቢ፣ ሰበር ዜና ብሎ ቀጣፊ፣ የእውነትን ጭራ ይዞ በሐሰት ጋላቢ ሁሉም ጋዜጠኛ ሆኖብናል። ቀጥረኛ ጋዜጠኛን እንኳ ድሮም የምናውቀው ነው። እነዚህ ጋዜጠኞች ቃለ መጠይቅ ሲያቀርቡ ስለ ጉዳዩ ምንም አያውቁም፣ መጠየቅ ያለባቸውን አይጠይቁም፣ የጋዜጠኛ ስነ ምግባር ጋር ማንም አላስተዋወቃቸውምና ብዙ ጉዳት እያደረሱ ናቸው። ሐሰትን በማሰራጨቱ መስክ ማንም አይደርስባቸውም ያሉ ባልታ ዋና አሰራጮችም ናቸው። አቁን ማቅረብ ሲገባቸው የራሳቸውን ጥላቻና ጎባጣ አቋም ማራገቡን ይመርጣሉ። በዚህም መስክ ኢሃፓ ላይ በየፊናቸው ዘምተዋል። የሚያቀርቧቸው ከንቶች ኢሃፓን ሲዘልፉ ምላሽ ስጡ ብለው ድርጅቱን አይጋብዙም። አንጃ ግራንጃውን ኢሃፓ ሊቀመንበር፣ መስራች ወዘተ ብለው በማቅረብ ለኮሎኔሉና ገንጣዮች ይረዳሉ። የአሜሪካ ድምፅ ሬዲዮ የተባለው ያው የአሜሪካ በመሆኑ ቢዘምትብን ባንገረምም፣ ሌሎቹ ደግሞ ጀርባ አጥንታቸውን ስንመረምር ወይም የደርግ ርዝራዦችና ወንጀለኞች ሲሆኑ አሊያም የወያኔ ቅጥረኛና አገልጋይ ሆነው እናገኛቸዋለን። ለቃለ መጠይቅ የሚያቀርቧቸው የደርግና የወያኔ ወንጀለኞች ናቸው። ቀባብተው ያቀርቧቸዋል። አውሬዎቹን ሰው ሲያስመስሉ ደፋ ቀና ብለው መድረክም ሰጥተው ህዝብን ያደናግራሉ። መንግስቱ፣ ፍቅረ ስላሴና ፍስሐ ደስታ በኢሃፓ ላይ እንዲዘምቱ መድረክ ሰጥተው የተከሰሰውንና ሰለባ የነበረውን ድርጅት መሪዎች ሆኑ አባሎች አንድም ጋብዘው ሲጠይቁ አይታዩም። በተወሰነ ጊዜ በዜጎች ግፊት አንድ የአሜሪካ ድምፅ ሬዲዮ የአማርኛ ክፍል ባልደረባ ቃለ መጠይቅ ላቅርብልህ ብሎ ስለ ኮሎኔሉ አመጣጥና የአሜሪካ ሴራ የነገርኩትን ሆነ አንጃውን ያጋለጥኩትን ማሳለፍ አትችልም ብለው ከልክለውት፣ ሊክደው የሞከረውን ሀቅ ማለትም ሬዲዮው የአሜሪካ መንግስት መሳሪያ መሆኑንና ጸረ ኢሃፓዎች የሚርመሰመሱበት መሆኑን ግተውታል። 44 ዓመታት ይህ ሬዲዮ በኢሃፓ ላይ ዘማቾችን ሲያቀርብ ኢሃፓም አምስቴ መጠየቁና ማቅረቡን አላስታውስም። አንጃዎቹን ማንነታቸውን ይያወቁ የኢሃፓ አማራር ብለው አቅራቢዎች የለየላቸው ብቻ ሳይሆኑ ከነሱም ተለይተናል ብለው የሚመጣደቁትም መሆናቸውን ታዘበናል። ወደ ቁም ነገር ለመመለስ የሊና ህብረት አፍራሾችን ጋባዥ የሆኑት የሚዲያ ሰዎች በአገርም በውጭም በቅርቡ ስዩም መስፍን የተባለውን ቀጣፊ ካንት መሰሉ ጋር በቃለ መጠይቅ አቅርበው አይተናል ሰምተናል። በቅድሚያ ስለ ውሸትና ውሸታሞች አንድ ልበል። እኛ ገና ሲመሰረት ወያኔን የማርተኛ ዋሾች ግንባር እንለው የነበር ነው። የመጀመሪያ መራ ግብራቸው ራሱ ውሸት አዘል የግን ጠላ ሰነድ ነበር። ሀብታማን ትግራይ ያደህያት የምኒልክ የሸዋ አማራ ጦር ነው የሚል ታሪክ ከመፈብረካቸው በተጨማሪ የኢትዮጵያ ህዝብ አብሮ መኖር አይችልም አማራው ጨቆኖታልና ብለው ከመጀመሪያው የቀጠፉ ናቸው። ለዜናዊ ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ ሲከራከር ከ300 ገጽ በላይ የያዘ መጽሐፍን ጽፎ አስተራይቷል። 10 መጽሐፍ ከመአነብ ከኢሳይያስ ጋር መወያየቱ ይበልጥ ያስተምረኛል ያለም ጉድ መሆኑን መርሳት አይገባም። ወያኔን የሻቢያ ልቦለድ ስንለው የቆየነውም ልቦለድ አጠንጣኝ ስለነበረም ነው። ባጭሩ ወያኔ እንደ ድርጅት የወጣለት ዋሾና ትግሉም በውሸት ላይ ማጠየቂያ የገነባ መሆኑ ይታወቃል። ስለዚህ የሚገርመው ስዩም መስፍን ባይዋሽ ነበር። ይህን ግለሰብ የማውቀው በሱዳን ሳለና ስዩም ሙሳ ይባል በነበረበት ጊዜ ነው። አናግሬው አላውቅም፣ ቢሆንም ስራ ነውና ማን መሆኑን አውቅ ነበር። የውጭ ጉዳይ ስራቸውን የሚሰራ ነበር በሱዳን። የሱዳን ባለስልጣኖች ስዩምን አህያ ማለት አህያን መስደብ ነው ይሉ እንደነበረው ችሎታ ቢስ ቀጥረ ቀላል የሆነው የግለሰብ በመለስ ዜናዊ መመሪያና ትዕዛዝ ስር ይሰራ የነበር ነው። መለስ ውጭ ጉዳይ ሚኒስቴር ሲያደርገው ስራውን በሚገባ እንደማይሰራ ስላወቀ በፓትሪክ ቺልስ የሚመራ የእንግሊዝ ቡድን አማካሪ ተደርጎለት አብዛኛውን የውጭ ጉዳይ ስራ መግለጫ እስከ ማርቀቅና ማሰራጨት ድረስ ይሰሩ የቆዩት እንግሊዞቹ ናቸው። የስዩም ዝምታ መጨመትና የማዳመጥን ችሎታ የሚያሳይ ሳይሆን የመሐይምነቱን መሸፈኛ ሆኖ ነው የቆየው። ሞኝ ዝም ሲል አዋቂ ይመስላል የሚባለው በትግርኛም አለ። ስዩም ቢያንስ ጅል መሆኑን ያውቃል። ቢሆንም ግን ከወያኔያዊ ውሸትና ቅሌት ሊርቅ መቼም አልቻለም። ከዚህ ተያይዞ መታወቅ ያለበት ሀቅ ደግሞ ውሸት የለመደበት ሰው ሆነ ድርጅት ለቅጥፈቱ ምክንያት ወይም አስገዳጅ ሁኔታ ባልታየበት ዝም ብሎ መሸምጠጡ የሚታይ ሊሆን መቻሉ ነው። ኮሎኔሉም ይህ ተነቅቶበት እያለ ውሸት ያዘንብብን የለ? ስዩም ጨንባሳውን በጨዋጥቦ ሱዳንና ሶማሊያን በኢትዮጵያዊነት ተቃውመን ስንቆም ኢህአፓ ግን በብዙ መስክ እነሱን ይተባበርና የእነሱንም እርዳታ ያገኝ ነበር ብሎ ሳያፍ ዋሽቷል። መንግስቱ ኢህአፓን ለማስጠላት ዚያድ ባሬን ደገፈ ብሎ ምድረ ደርግ ሲያናፋ የቆየውን ሐሰት ስብሐት ነጋም አልፎ አልፎ ሊያጮኸው መሞከሩን ጠቅሰን ማውገዛችን ይታወሳል። ስዩም በልማድ ብቻ አይደለም መዋሸት የተገደደው። ከዚያድ ባሬ ጋር ከአረቦች ሁሉ አብረው ኢትዮጵያንም ክደው አልፎም መለስ ለጋዳፊ አረብ ነን ብሎት የፈጸሙትን ጸረ ኢትዮጵያ በደል ሰው የረሳ መስሏቸው ኢህአፓን በመክሰስ ክልስ የተከለሰ ታሪክ ሊጽፉ መጣራቸው ብቻ ሳይሆን ዛሬም የህዝብ ትግል አቆሳምኗቸውና ጠግዘው ሲያቃስቱ ቅጥረኞቻቸውን እነ በቀለ ገርባ ወዘተ ለመልስ ምት አስተማርተው አገር ወዳድ ሊመስሉ ሲጥሩ ማንነታቸውን ወንጀላቸውን አልረሳ ብሎ ያስቸገራቸው ኢህአፓ በመሆኑ ድርጅቱ ላይ መዝመታቸው ነው። ዚያድ ባሬን ማን ደገፈ? ወያኔ ከምዕራብ ሶማሊያ ጋር 1/3 ኢትዮጵያ የሶማሌ ግዛት ነው ብሎ ማን ተፈራረመ? ወያኔ ማን ሞቃዲሾ ቢሮ እንዲከፍት ተፈቅዶለት ሰራ? ወያኔ ማን የሶማሌ የዲፕሎማቲክ ፓስፖርት ጭምር ተሰጠው? መለስና ስዩም ወያኔ ማን በሶማሊያ ድጋፍ ወረቀት ተጽፎለት ባረቦች ተረዳ? ወያኔ ማን በሱዳን ግዛት ተከዜ ድልድይ ሊያፈርስ ሞከረ? ወያኔ ማን ሱዳንን ለመርዳት ደቡብ ሱዳኖችን ሊያጠቃ ወለጋ ጦር ላከ? ወያኔ ማን ለሱዳን መሪዎች ከፍተኛ ጉቦ ሰጥቶ የሱዳንን የመሳሪያ መግዣ ሰነድ አግኝቶ ደርግን መውጊያ በሚሊዮን ወጪ መሳሪያ ከቻይና ገዛ? ወያኔ من بسرای تبیام ارباویان برهابو شفان کمتو بیلیون دلار بلای تسستوت جد بلو سعودی امریکا بانکاس کمتو و یعنی من و تستگریو چل شابیا مستاری الواج ادرگو بناک فا از چرسه و یعنی من او کبینیم بای اندیلو نو الجرسیدو یه تبیام مرید لشابیا لکو علی بلو سیواش شبه زبیت گلت ایها پاسای هون سیوم مصفن راسو کننالک اونو سیوم مصفن یه ایتیوپیا وانناتا لان زرنیا بمسننا یه تچمال لکا برگتم بالگی فطورنو لنزی مدرکننا دمس ستو داگم ایتیوپیا لگودو لیاسکود بیتن ستن موگز تگبینو لاغر قومنا لیالو کرسا چون لی مولو بچا قرطا بیتن ست کوییانیم کونجلنیو چخلو گولن قومو ایتیوپیا ایجه گودونو یه هفتا مرخو سلطان بوانو منگر مالتو اگر انم شتو یمیل بیهون نورو یه تاریک گمم یمیل بات منگر لیلالی هون یه چل اندن بر گلسنو یه سلطان تمن نازرن ینت ویانین ودو انجل ناود کتن دامر راو هلو زاریم کولونیلو تمساسای بشتان نادوی تایی بطالن نا مچرشاون کودی هون منگر انچلالن واشتو لسلطان یه بات کن نا یکتالو واشتو کتب بیالی نسو مفتقج یل بطم و یعنی نظرنیوش خلو یودمو ایشالن سن تبک یه بس یه متا رهز بیال نون سراغر سی تکا لانس دیدم انبا زارم قد تایتاتا تکسو ریسا درق انسیات رسا گدهی سبحاتن مگرسا سی تکا ایکتلال
Tattoo.